ይህ የአሜሪካ ድምፅ ነው። በ19 በ22 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዕለተ ቅዳሜ ነሐሴ 14 2014 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። መሰናዶቻችንን ለማስተዋወቅ
አሁን ያለውን ሁኔታ ስታየው ደግሞ ህይወታቸው እጅግ በጣም ከጆዳፍ ከሚባለው የከፋ እየሆነ የመጣበት ሁኔታ ነው ያለው።
ለሀገሩ ተወላጆች አስቸጋሪ በሆነበት ሰዓት ተኛ ልጆች ህይወት እናሸንፋለን ስንል በጣም ከባድ ነው።
የሰማችኋቸው አቶ ሳሙኤል ተስፋዬና ወይዘሮ ራሄል ዘገየ ይባላሉ። መስዋዕት የተባለው በሊባኖስ የሚገኝ ማህበር አመራሮች ናቸው። በሊባኖስ ያሉ ኢትዮጵያውያንን ኑሮና ማህበራቸው ለነሱ ድምፅ ለመሆን ስለሚያደርግ ገው ጥረት ያውጉናል። ከቤተሰብ ርቀው በጎንደር ዩኒቨርሲቲ የሚማሩ ወጣቶች ባይተዋርነት እንዳይሰማቸው ከከተማው ማህበረሰብ ጋር እንደ ቤተሰብ ለማስተሳሰር እየተደረገ ያለ ጥረት የሚያስቃኝ ዝግጅትም አለን። በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ከ30 ዓመታት በላይ ካገለገሉት ከአቶ መንገሻ ከበደ ጋር የተደረገ ቆይታም ሌላው የምሽቱ መሰናዷችን ይሆናል። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጂት ታዬ ነኝ። በቅድሚያ የዕለቱን የዓለም ዜና።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከዓለም ዜናው ጋር እንግዶ ወሌ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በአንድ ሆቴል ላይ በደረሰ ጥቃት ቢያንስ 10 ሰዎች ሲሞቱ ሌሎች ከ10 በላይ ሳይጎዱ እንዳልቀረ የተነገረ ነው። በሃያት ሆቴል ከኤም መቋረጫ አካባቢ 2 ወይም 3 የሚሆኑ ፍንዳታዎችን አርብ ማታ ሰምተናል ሲሉ የአይን ምስክሮች ለቪኦኤ ሶማሊኛ አገልግሎት ተናግረዋል። አንድ የሶማሊያ ፖሊስ አባል ለሮይተርስ እንደተናገረው ደግሞ መኪና ላይ የተጠመደ አንድ ቦምብ በሆቴሉ አቅራቢያ፣ ሌላ ቦምብ ደግሞ በሆቴሉ መግቢያ ላይ ፈንድተዋል። የተኩስ ልውውጥ ዛሬ ጠዋት ጭምር ይሰማ እንደነበርና ይህም ፖሊሶች አጥቂዎቹን ከሆቴሉ ለማስወጣት ያደርጉት የነበረ ጥረት የተፈጠረ እንደነበር አሶሲየትድ ፕሬስ ዘግቧል። ለጥቃቱ ኃላፊነት የወሰደው አልሸባብ ተዋጊዎቻችን ሆቴሉን ይዘዋል፣ አሁን ከውስጥ ሆነው እየተዋጉ ነው፣ ኢላማ ያደረግነው ሆቴሉ ውስጥ የነበሩ የመንግስት ባለስልጣኖች ነው ሲል ዌብሳይቱ ላይ አውጥቷል። ይህ በእንዲህ እንዳለ በሌላ የከተማይቱ ክፍል በሞርታር ደረሰ በተባለ ጥቃት 4 ሰዎች ሲገደሉ ሌሎች 10 የሚሆኑ መቁሰላቸውን የጸጥታ ባለስልጣናት ለቪኦኤ ተናግረዋል። በዛፖሬዥያ የኒውክሌር ኃይል ማመንጫ ላይ የሚደረግ ማንኛውም ጥቃት የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ሀገሮችን በሩሲያና ዩክሬን መካከል ወዳለው ጦርነት ውስጥ ሊዶላቸው ይችላል ሲሉ ወግ አጥባቂው የእንግሊዝ ፓርላማ አባል ቶቢያስ ኤልውድ አስጠንቅቀዋል። በዛፖሬዥያ የዩክሬን ኒውክሌር ኃይል ማመንጫ ጨረር ሆን ተብሎ አፈትልኮ እንዲወጣ የሚደረግ ከሆነ የኔቶን መተዳደሪያ አንቀጽ 5 የሚጥስ ይሆናል ብለዋል ወግ አጥባቂው የእንግሊዝ ፓርላማ አባልና የመከላከያው ኮሚቴ ሊቀመንበር። ትናንት አርብ ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ጋር በስልክ ያወሩት ቭላድሚር ፑቲን የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ መርማሪዎች ወደ ዛፖሬዥያ እንዲገቡ ሩሲያ እንደምትፈቅድ ተናግረው ነበር። በስልክ ንግግሩ ከሰዓታት በኋላ በሁለተኛው ዓለም ጦርነት ወቅት የተባበሩት ኃይሎች ደቡብ ፈረንሳይ የሰፈሩበትና ዲዴይ ተብሎ የሚጠራውን የድል ቀን 78ኛ ዓመት በማስመልከት በተዘጋጀ ስነ ስርዓት ላይ የተናገሩት ማክሮን ኢምፔሪያሊስት የሆነና ያጡትን ድንበር ለመመለስ የሞከረ ጨካኝ ጥቃት በዩክሬን ላይ አካሂደዋል ሲሉ የሩሲያውን መሪ ከሰዋል። በአውሮፓ ትልቁ የኒውክሌር ኃይል ማመንጫ በሆነው ዛፖሬዥያ አካባቢ የከባድ መሳሪያ ድብደባ ቢካሄድ የዛሬ 36 ዓመት ቸርኖብል ላይ ከደረሰው የኒውክሌር አደጋ የባሰ ጉዳት ሊያደርስ ይችላል የሚል ስጋት በአውሮፓ እያደገ መጥቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። የዩናይትድ ስቴትስ የፍትህ መስሪያ ቤት የቀድሞ ፕሬዝዳንት ዶናልድ ትራምፕ መኖሪያ ቤትን ለመበርበር ህጋዊነት ለማሳየት ያዘጋጀው ሰነድ ይፋ ከመደረጉ በፊት መስሪያ ቤቱ ከሰነዱ ይዘት ውስጥ መቀነስ የሚፈልገውን እንዲቀንስ አንድ የአሜሪካ ፌዴራል ዳኛ የሰባት ቀን ጊዜ ሰጥተዋል። ይህም ሰነዱን ማየት የሚፈልጉ በርካታ የዜና አውታሮች በጠየቁት መሰረት መሆኑ ታውቋል። በሌላ በኩል ደግሞ የዩናይትድ ስቴትስ የፍትህ መስሪያ ቤት በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ የሚያደርገውን የወንጀል ምርመራ የያዘው ሰነድ ከትናንት በስቲያ ሐሙስ ምዕራብ ፓልም ቢች ፍሎሪዳ ባለ አንድ ፍርድ ቤት ይፋ መደረጉ ምርመራውን ይበልጥ የሰላ ያደርገዋል ሲሉ የፖለቲካና የህግ ባለሙያዎች የተናገሩ ነው። ምርመራውም ዶናልድ ትራምፕ ከፍተኛ የሀገር ደህንነት ሚስጥር የያዙ ዶሴዎችን ከዋይት ሀውስ ቤተ መንግስት ሲለቁ ማራላጎ ፍሎሪዳ በሚገኘው የግል መኖሪያ ቤታቸው ወስደው አስቀምጠዋል በሚለው ላይ ያተኮረ ነው። ዶናልድ ትራምፕ በሌሎች ዲሞክራሲያዊ ሀገሮች የቀድሞ መሪ ሆነው ምርመራ እየተደረገባቸው ያሉ መሪዎችን ዝርዝር መቀላቀላቸውን ሲንዲ ሴይን ባጠናከረችው ዘገባ ጠቁማለች። የወንጀል ምርመራው ከያዛቸው አንቀጾች አንዱ ብሔራዊ መከላከያ መረጃዎችን ሆን ብሎ ለግል ማስቀረት የሚል ይገኝበታል። እንዲህ አይነቱን ከፍተኛ ምስጢር የያዘ ሰነድ ከቤተ መንግስቱ ማውጣት ከፍተኛ የሀገር ደህንነት አደጋ እንደሚደቅን ባለሙያዎችና የፖለቲካ ተንታኞች ይናገራሉ። ባሊ በመትባለው የኢንዶኔዥያ ደሴት ላይ ከ20 አመታት በፊት 88 አውስትራሊያውያንን ጨምሮ 202 ሰው ለገደለው የሽብር ጥቃት የዋሉትን ቦምቦች በመስራት ጥፋተኛ የተባለው ኡማር ፓቴክ በድጋሚ የስር ጊዜው እንዲቀነስለት መደረጉ አውስትራሊያውያንን አስቆጥቷል። ጀማ እስላሚያ የተሰኘውና ከአልቃይዳ ጋር ግንኙነት ያለው ቡድን አባል የነበረው ኡማር ፓቴክ እንደ አውሮፓውያን አቆጣጠር 2002 ባሊ ደሴት ላይ በሚገኙ ሁለት የምሽት መዝናኛዎች ውስጥ የፈነዱትን ቦምቦች በመስራቱ ጥፋተኛ ሆኖ በመገኘቱ የዛሬ 10 አመት የ20 አመት እስራት ተፈርዶበት ነበር። ኡማር ፓቴክ በተለያዩ ጊዜያት የእስራት ዘመን ቅነሳ የተደረገለት ሲሆን የኢንዶኔዥያን 17ኛ የነጻነት ቀን በማስመልከት ለእስረኞች የተደረገው የቅጣት ቅነሳ ተጠቃሚ በመሆኑና ከእስሩ ዘመን ከሶስት እጅ ሁለቱን በማገባደዱ በዚህ ወር በምህረት ለመለቀቅ ብቁ እንደሚሆን ተዘግቧል። ኡማር ፓቴክ በእስያ እጅግ ተፈላጊ ወንጀለኛ የነበረና ከጥቃቱ በኋላ ለ10 አመታት ሲፈለግ ቆይቶ እንደ አውሮፓውያን አቆጣጠር በ2012 ፓኪስታን ውስጥ ተይዞ ለፍርድ ቀርቧል። በጥቃቱ የ20 አገሮች ዜጎች ህይወታቸውን ያጡ ሲሆን የኡማር ፓቴክ በቅርቡ ሊለቀቅ መቻል 88 ዜጎቿን ባጣችው አውስትራሊያ ትልቅ ቁጣን ቀስቅሷል። ሄይቲ በተደራጁ የወንብድና ቡድኖች በተፈጸሙ ጥቃቶች ከደረሰባት ጉዳት እንድታገግም የተባበሩት መንግስታት ድርጅት የ$5 ሚሊዮን ድጋፍ አጽድቆላታል። ዋና ከተማይቱ ፖርቶ ፕሪንስ በሚገኝ እጅግ የደህየና ሰዎች ተጨናንቀው በሚኖሩበት ሲቲ ሶሌ በሚባል መንደር ውስጥ በቡድን የተደራጁ ወሮበሎች እርስ በርስ በሚያደርጓቸው ግጭቶች ሳቢያ ካለፈው ወር ወዲህ ብቻ ወደ 500 ሰው መገደሉን የተባበሩት መንግስታት የረድኤት ተቋማት አስታውቀዋል። ወደ 280,000 የሚሆን ሰው በግጭቱ መሃል አጣብቂኝ ውስጥ ተጠምዶ እንደሚገኝ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መግለጹን ሊሳ ሽላይን ከጄኔቭ ለቪኦኤ በላከችው ዘገባ ገልጻለች። ግጭቶቹ የጨመሩና ሁኔታዎች የተባባሱ በመምጣታቸው ነዋሪዎች ምግብ፣ ውሃና የጤና አገልግሎቶች ፍለጋ መንቀሳቀስ እንዳልቻሉ ቢሮው አክሎ አመልክቷል። የዓለም የምግብ ድርጅት እንደሚለው ከሄይቲ ህዝብ ግማሽ ያህሉ ማለትም ወደ 4 ሚሊዮን ተኩል የሚሆነው ሰው በበረታ ረሃብ ውስጥ ይገኛል። የምሽቱ ዜና በዚሁ ተፈጸመ። ከቀሪ የቅዳሜ ዝግጅቶቻችን ጋር አብራችሁን እንድትቆዩ የጋበዝኩ በእኔ በኩል መልካም ምሽት።
የዓለም ዜናዎቹን አደመጥን። ዝግጅታችንን በ19 በ22 እና በ31 ሜትር ባንድ በአጭር ሞገድና በኢትዮሳት በተጨማሪም በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ ማድመጥ ትችላላችሁ። እስከ 4 ሰዓት በሚዘልቀው ፕሮግራማችን አብራችሁን እንድታመሹ በድጋሚ እንጋብዛለን። በመጀመሪያው ቅንብር ወደ ሊባኖስ እንሄዳለን። በሺዎች የሚቆጠሩ ኢትዮጵያውያን ከሚኖሩባቸው የመካከለኛው ምስራቅ ሀገሮች መካከል አንዷ ሊባኖስ ነች። ሊባኖስ ለበርካታ ኢትዮጵያውያን የእንጀራ ቦታ የመሆኗን ያህል በዚያው መጠን ደግሞ ሰብአዊ መብትን በሚጻረሩ አሰራሮች ምክንያት ብዙ ኢትዮጵያውያን የሚፈተኑባትም ሀገር ነች። እነዚህን ፈተናዎች ለመቀነስ ለኢትዮጵያውያኑም ድምጽ ለመሆን የተቻላቸውን ያህል ጥረት የሚያደርጉ ማህበራት መካከል አንዱ መስዋዕት ይሰኛል። ሀብታሙ ስዩም ስለ ማህበሩ እንቅስቃሴ ብሎም በዚያ ስለሚኖሩ ኢትዮጵያውያን የኑሮ መልክ የሚያስረዱን ሁለት እንግዶች ጋብዟል።
እንግዶቼ ሳሙኤል ተስፋይና ራሄል ዘገይ ናቸው። ሳሙኤልና ራሄል እንኳን ወደ ስርጭታችን በሰላም መጣችሁ።
እንኳን በሰላም ቆያችሁ እንላለሁ።
ቆያችሁ
መልካም። ከሳሙኤል ጀምር። ሳሙኤል በማህበሩ ውስጥ ያለህን ኃላፊነት ከነገርከም በኋላ ማህበሩ መቼ እንደተቋቋመና እንዲቋቋም ደግሞ ምክንያት የሆኑ ጉዳዮችን ለአድማጮች አጠር አድርገህ ብትነግረን።
መልካም። እንግዲህ እኔ አሁን ማህበሩን እየመራው ነው የምገኘው። በእርግጥ ራሄል ዘገየ መስራች ናት የዚህ ማህበር። አሁን ግን እያስተዳደርኩት ያለሁት እኔ ነኝ ማለት ነው። እንግዲህ ማህበሩ ከተመሰረተ ቢያንስ ከስድስት ዓመት በላይ ሆኗል። በ2014 ዓ.ም ሚያዝያ ላይ ነው የተመሰረተው በዚህ ሀገር በፈረንጆቹ አቆጣጠር ማለት ነው። እና እስካሁን ድረስ ዜጎቻችንን መሰረት ባደረገ ሁኔታ ላይ ከተለያዩ ድርጅቶች ጋር በመተባበር በራሳችንም ባለንም አቅም ጭማሪ በማድረግ ድጋፍ እያደረግን የምንገኝበት ሁኔታ ነው ያለው።
ለምስረታው ዋነኛ ምክንያት የሆኑ ጉዳዮች ምን ነበሩ? መጀመሪያ ላይ ሳሙኤል ይህንኑ ጥያቄ አብረህ መልስልኝና ወደ ራሄል ሄዳለሁ።
መልካም። እንግዲህ ለምስረታችን ዋነኛ ምክንያት የሆነው ቀደም ብለህ እንደገለጽከው አንተ እዚህ በሊባኖስ ውስጥ የሚገኙ ኢትዮጵያውያን እየደረሰባቸው ያለው ግፍና መከራ ከዛ ጋርም ተያይዞ ዜጎቻችን በተለያዩ የአቅም ማነስ ማለት የገንዘብ እጥረት ምክንያት ለችግር ተዳርገው እጅግ ከፍተኛ የሆነ ስቃይ እያሳለፉ በነበረበት በዛን ጊዜ የእኛ መደራጀት ወይም የእኛ መሰባሰብ እነዚህን ችግሮች ይቀንስልናል ወይም ይቀንስላቸዋል ብለን በማሰብ ነው የተደራጀ እና መሰራረታችን እርግጥ እጅግ በጣም ጥቂት በርን ብዙውን የኢትዮጵያን ማህበረሰብ ማዳረስ ባለመቻላችን ነው። እንግዲህ ይህንን ትልቅ የሆነውን መስዋዕት የሚባለው ማህበር እንድንመሰርት ያደረገ።
ወደ ራሄል ልሻገር። ራሄል እንግዲህ ከማህበሩ መስራቾች መካከል አንዷ ነሽ አንቺ። ሊባኖስ ውስጥ ደግሞ በተለይ በርከት ያሉ ሴት ትውልድ ኢትዮጵያን የሚኖሩባት ሀገር ናት። እኒህን ትውልድ ኢትዮጵያን የሚፈትኑ ጉዳዮች ምንድን ናቸው? ከሚጋፈጧቸው ችግሮች መካከል የተወሰኑትን ለአድማጮች አጋሪልን።
እሺ፣ አመሰግናለሁ። ሴት በመሆኔ ማኳያ ብዙ ስደተኛው ሴት ነው ሊባኖስ ውስጥ በቁጥር ከ100 ከ150 አይ ቲንክ አይበልጡም ሴት ወንዶቹ ያሉት በ100 በ200 ሺህ የሚቆጠረው ግን ሴቶቹ ናቸው። እና የሚደርስብን ግፍና በደል ይሄ ነው። ዳርቻ የለው። አገልግሎት ጀምሮ ከሬሲዝም ጀምሮ በሴትነት ከመጠቃቱ ጀምሮ ከሁሉም አኳያ ስታየው ከየአቅጣጫው በሴትነት ስደቱን የምታሸንፈው አይደለም። ምክንያቱም ወደ ሀገር እንኳን ልመለስ ቢሉ ሴቶች እህቶቻችን ኮንፊደንስ ኖሯቸው አይመለሱም። ሀገራችን ላይ ያለው ከበፊት ጀምሮ ያለው የድህነት መዋቅር ስቲል እስካሁን አልለቀቀንም እና እኔ ብሄር ተጨምሬ ቤተሰብ ላይ ሌላ ችግር ነው፣ ስለዚህ ችግሬን ልጋፈጠው በማለት እዚህ ቤተሰብ እየመሰረቱ ልጆቻቸው እንኳን የራሳቸው የሆነ ሌጋል የሆነ ወረቀት ሳይኖራቸው ኢንሹራንስ ሳይኖራቸው በእንግልትና በፈተና ላይ ያለን ዜጎች ነን እና በዚህ ይህንን ሁኔታ ለማሸነፍ ለመጋፋት ነው። እኔ እንኳን አንድ 20 ዓመት ሆኖኛል ትግሉን ከጀመርኩት 17 ዓመት ሆኖኛል ከእኩያ ጓደኞቼ ጋር እና ከ8 ዓመት በፊት ግን በቃ ለምን አንድ ላይ ሆነ ፊልምና ቲያትር ፊልም እየሰራን ሀገሪቷ ላይ ያሉትን የሰራተኞች ይሄ ማይግራንት ወርከርስ የሚባሉትን በንቁ እንዲነቃ ያደረገው ነገር ቢኖር መስዋዕት ነው እና መስዋዕትን ክሬት አድርገን ከዛ በፊት በሰራናቸው ፊልሞች ራሱ ህዝቡን ስንቀሰቅስ አሁን ያለንበት ደረጃ ላይ ደርሰናል። በእርግጥ ግን እንደዛም ሆኖ ፕሮፊቴብል አይደለንም። በጣም አስቸጋሪ ህይወት ውስጥ እንደውም አሁን የበለጠ አስቸጋሪ ህይወት ውስጥ ገብተናል።
ራሄል እንግዲህ በቅርብ ደግሞ እኛም የምንሰማው አለ ሊባኖስ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ከሚታመሱ የመካከለኛው ምስራቅ አገሮች መካከል አንዷ ናት። በዚህ ሂደት ውስጥ ታዲያ የኢትዮጵያንን መብት ለማስከበር ምን ያክል ጥረት እያደረጋችሁ ነው? የሚገጥሟችሁን ፈተናዎች ለማለፍስ ምን አይነት መላዎችን እየመታችሁ ነው? በዚህ ጉዳይ ላይ ሳሙኤል ያንተን ሀሳብ ልስማና ወደ ራሄል እመልሳለሁ።
አሁን አንተ በገለጽከው መንገድ አገሪቷ ላይ ያለው የፖለቲካና የኢኮኖሚ ችግር በከፍተኛ ሁኔታ ከነዋሪ ወይም ከዜጋው በበለጠ እጥፍ በሚባል ደረጃ ስደተኛውን እየጎዳ ያለው። ምክንያቱም እዚህ ያለው ስደተኛ ተከፋይነቱ በአሰሪዎቹ ነው። አሰሪዎቹ የደረሰባቸው የኢኮኖሚ ችግር ለስደተኛው ያለመከፈል ሁኔታን እንዲፈጠር አድርጎታል። ከዛ ውጪ ቅድም ራሄል እንደገለጸችው እዚህ ሀገር ላይ 250,000 በስደት መጥተው ህጋዊ ሆነው የሚኖሩ ሰዎች አሉ። ከነዛ ውጪ ኢትዮጵያኑ ከፍተኛውን 150,000 ያላነሰውን ቁጥር የሚይዝ ሆኖ ህጋዊ ሆኖ የሚሰራ ብቻ ነው። ይሄ ህጋዊ ሆኖ የማይሰራው ወይም ደግሞ ያለው ርቀት እየተንቀሳቀሰ ያለው ቁጥር ደግሞ ከዛ አያንስም፣ ከ150,000 አያንስም። እነዚህ ሰዎች ወረቀት ስለሌላቸው ሌላው ወረቀት ያለው የሚያገኘውን ሰርቪስ ለማግኘት በጣም ከፍተኛ ችግር ውስጥ ነው ያሉት። ይሄም ሕክምናን ቤት ተከራይቶ የመኖሩን ሁኔታዎች የበለጠ ከባድ እንዲሆን እያደረጉት ነው ያሉት። ቅድም የገለጸችው ራሄል የገለጸችው አለ ቁጥሩ በጣም ከፍተኛ የሆነው የሀገራችን ዜጎች ልጆች ወልደው ቤት መስርቶ የሚኖሩበት ሁኔታ አለ። አሁን ያለውን ሁኔታ ስታየው ደግሞ ህይወታቸው እጅግ በጣም ከእጅ ወደ አፍ ከሚባለው የከፋ እየሆነ የመጣበት ሁኔታ ነው ያለው እና በደሉ እንዳለ ሆኖ ማለት ነው። ኢኮኖሚው እያደረሰብን ያለው ጫና እጅግ በጣም ከፍተኛ ነው።
ራሄል፣ ወደ አንቺ ልመለስ። በሊባኖስ ውስጥ እንግዲህ የሚኖሩ ኢትዮጵያን ችግር በእነሱ ላይ ብቻ የሚቀር ችግር አይደለም። ሀገር ቤት በሚገኘው ማህበረሰብ ዘንድ የራሱን ተጽዕኖ ይፈጥራል። ከዚያ ተሻግረው ደግሞ በመላ ዓለም በሚኖሩ ኢትዮጵያን ላይም የራሱን ተጽዕኖ መፍጠሩ አይቀሬ ነው። ሁኔታውን ለማሻሻል ምን መደረግ አለበት ብለሽ ትመክሪያለሽ? በተለያዩ ሀገሮች የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን የእናንተን ለመሰሉ ማህበራት ምን አይነት እገዛ ማድረግ አለባቸው ብለሽ ትመክሪያለሽ?
እሺ፣ አመሰግናለሁ። እርዳታው በጣም በእውነት በምን አይነት አቅጣጫ እንደምናገኘው ራሱ እየከበደን ነው የመጣው አሁን። ምክንያቱም እዚህ አገር ላይ ያለው ኢኮኖሚካሊ ፖለቲካሊ ያለው ችግር በጣም ለራሳቸው ለአገሩ ተወላጆች አስቸጋሪ በሆነበት ሰዓት ለእኛ ይህንን አምጥተን ቤት በኩል አምጥተን የኛ ልጆች ህይወት እናሸንፋለን ስንል በጣም ከባድ ነው። ምክንያቱም የሌላው አገር ላይ ያለውም ኢትዮጵያዊ በዚህ እርዳታ በሚባለው ነገር ላይ እየደከመ መጥቷል። እኛ ሌጋል የሆነ እንትን የለንም፣ ሬጅስተር አልተደረገም መስዋዕት። ምክንያቱም እዚህ ሀገር ላይ ሬጅስተር የማድረግ ወረቀት እንኳን የሀገሩ መኖሪያ የሰራተኝነት ወረቀት ስለሆነ ያለ ሌጋል የማድረጉ አፖርቹኒቲ ስለሌለ እንደዚህ እቺ በትንሽ በትንሹ አሁን ለምሳሌ ከአሜሪካ የተክለ ሃይማኖት ማህበርተኞች አንዳንዴ ይረዱናል። ለትኬት ቤተሰብ ላላቸው ልጆች አንድ ላይ እንዲሄዱ ልጆቹ ለሶስት ልጆች ያላቸው ልጆች ካሉ ከአቅማችን በላይ ሲሆን ወደ አሜሪካ ወዳሉ ሰዎች ነው የምንጮኸው። እነሱም ጋር አሁን ድካሙ እየመጣ ነው። ምክንያቱም ኢትዮጵያ ውስጥ ያለውም እርዳታ የድጋፍ እየበዛባቸው ነው፣ እዚህም ያለው እየበዛ ነው። የዚህ ደግሞ በጣም ከባድ የሆነው ከሀገር ውጭ ስለሆነ ያለው ኢማጂን ሕክምና እንኳን የተስተካከለ ሕክምና እንኳን ከፍለን የምናገኝበት አፖርቹኒቲ የለም። ግን ይሄን ነገር ፈር ለማስያዝ ኢትዮጵያኑ መረባረብ መቻል አለበት ብዬ ነው የምለው። ምክንያቱም ህጻናቶቹም እየተጎዱ ነው። እናት የተባሉትም ልጆች ያው ሳይፈልጉትም ፈልገውትም ያመጡ ልጆች አሉ። እነዚህ ልጆች መቼ ዜጎቻችን አይደሉም ማለት አትችልም። ምክንያቱም እዚህም ሌጋል አይደሉም፣ ኢትዮጵያም ሲገቡ እነዚህ ልጆች ሌጋል አይደሉም። እንደ ሁለተኛ ዜጋ ነው የሚቆጠሩት እዛም እዚህም። እዚህ በትክክል የሚፈልጉትን ነገር አያገኙም። ኢትዮጵያ ግን ቢያንስ የህክምና አፖርቹኒቲው ለልጆች ወይ የትምህርት አፖርቹኒቲ ይኖራቸዋል ብለን እናስባለን። እና እነዚህ ልጆች እንዴት ነው ሳፖርት አድርገን ወደ ሀገር ማስገባት የምንችለው፣ እንዴት ነው ይሄ ፈንድሬዚንጉ ወደዚህ ወደኛ የሚመጣው የሚለው ነገር ለእኛም ለራሱ ከባድ ነው። ስለ እውነት ከባድ ነው። እዚህ ሀገር ራሱ ሪጅስተር ካልሆነ ተጠያቂነት አለብህ። ገንዘብ በብዛት በምታስገባ ሰዓት ኬት ነው የሚለው ነገር አለ። ለኛም ግን በዚህ በሶስት ሰው በአራት ሰው አምስት ሰው በትኬት ምናምን እነዛን ነገሮች እየላኩልን ሳፖርት ማድረግ እንችላለን። ግን ያን አቅጣጫው ነው የጠፋን። እንደዚህ እንደናንተ ጠይቆ በምን በኩል አደራሽቶ ሳፖርት የሚያደርገን ሰው ነው አቅጣጫው የጠፋብንና እዚህ ላይ ነው ያለነው። ስቲል እስካሁን ግን እየታገልን ነው፣ ከሌሎች ኦርጋናይዜሽኖች ጋር እየታገልን ነው። በተለይ በምግብ እርዳታ ላይ ስቲል አን ኮንሰርን ወርልድ ዋይድ ለ ኢትዮጵያኑ ማክሲማም 320 ይሆናሉ፣ ወደ 600 ቤተሰብ ነው እየረዳልን ያለው። ከ300ዎቹ ቢያንስ የሌላ ሀገር ዜጎች ናቸው፣ ግን ግማሹ ለኢትዮጵያኑ ነው የተሰጠው። ምክንያቱም ኢትዮጵያኑ በጣም ሀይ ነምበር ስለሆነ ያለው እና የተወሰነ የወር እርዳታ የወር የምግብ እርዳታ ከሌላ ኦርጋናይዜሽኖች ጋር እንደዚህ እየተባበርን ለጥቂቶቹ ያደረስን ነው። ግን እንዴት ነው በራሳችን የምንቆመው የሚለው ደግሞ ኢትዮጵያኑ ውጭ ያለው ሌላም ድርጅቶች ካሉ ሳፖርት ሊያደርጉን ይገባል ብዬ ነው የማስበው። በምን መልኩ ተገናኝተን በምን መልኩ ይሄን ነገር ማሸነፍ እንችላለን? ስፔሻሊ እኛ አሁን እኔ በጣም የጨነቀኝ ከእንግዲህ ከአንድ ከወር በኋላ ከሁለት ወር በኋላ ሪሊ ተመልሰው እነዚህ ልጆች ወደ ውጪ ጎዳና ላይ መውጣታቸው የማይቀር ነው። ምክንያቱም ልጆቻቸውን አስቀምጦ አንድ ቦታ ላይ አስቀምጦ ወደ ስራ ለመሄድ ለአንድ ልጅ በቀን 100,000 ሊባኒስ ፓውንድ ይከፈላል። 100,000 ሊባኒስ ፓውንድ ማለት በአሁን ሰዓት $3 ማለት ነው። እነዚህ ልጆች ደግሞ በሰዓት $100,000 አንድ ሰዓት ላይ በአንድ ሰዓት ይህን ብር አያገኙትም። በፊት $5-$6 ነበር የሚሰራው። አሁን ግን እቺ $3 በአንድ ሰዓት እንኳን ተሰርታ አትገኝም። እና የስራም አፖርቹኒቲ ስለሌለ የኢትዮጵያኑ ይህንን ነገር በጥሞና አዳምጦት በምን መልኩ እጅ ለእጅ ተያይዘን ማሸነፍ እንደምንችል መንገዱ ከእናንተ ቢመጣ እኛ ደስ ይለናል።
መልካም ራሄል፣ እንግዲህ ስለ መጪ ዘመን እቅዶቻችሁ ደግሞ በጥቂቱ እንነጋገር። እንዳልሽው የተለያዩ ተግዳሮቶች ቢኖሩም በተቻላችሁ መንገድ በዚያ ለሚኖሩ ትውልድ ኢትዮጵያን ድጋፍና እርዳታ ለማድረግ እየጣራችሁ ትገኛላችሁ። ለነሱ የጀመራችሁትን ኢትዮጵያን ሰራተኞችን መብት በማስከበር ረገድ ምን ምን ነገሮችን ለማድረግ አስባችኋል? ሳሙኤል፣ በዚህ ጉዳይ ላይ የተወሰኑ ሀሳቦችን ብታጋራን።
መልካም። እንግዲህ ያው ሁልጊዜም እቅዶች ይኖራል። ምክንያቱም ትናንትና የነበርንበት ደረጃ አለ። የመከላከል አቅማችን፣ የመደገፍ አቅማችን ሁልጊዜም አንድ አይነት ሆኖ አይቀጥልም። ቁጥራችን በበዛና የችግሩ ሁኔታም በገዘፈ ቁጥር አዳዲስ ሀሳቦች፣ አዳዲስ ድጋፎችን፣ አዳዲስ የአሰራር ሁኔታዎችን መጠራችን ግድ ነው። ልክ እንደ ከዚህ ቀደሙ እንግዲህ ለሚቀጥለው ጊዜ የመጀመሪያውና ዋነኛው ነገር ማህበረሰቡን የግንዛቤ ማስጨበጫ ስራዎች መስራት ነው። በከፍተኛ ሁኔታ እዚህ ሀገር ሲመጣ የሚጠብቀው ምንድን ነው የሚለውን ኢትዮጵያ ውስጥ ከተለያዩ ድርጅቶች ጋርም ሊሆን ይችላል፣ በተለያዩ አማራጮች በመጠቀም ማህበረሰቡን ግንዛቤ ማስጨበጥ ነው አንዱና ትልቁ ሀሳባችን። ቀጣዩ ምንድን ነው? እንደ መስዋዕት ሁልጊዜም አዳዲስ አባሎችን በማምጣት እነሱን የበለጠ በማደራጀት እና ግንዛቤ በመስጠት ጠንካራ የሆኑ የተለያዩ ማህበራቶችን እየፈጠሩ ተደራጅተን ራሳችንንም ሌሎችንም የምንደግፍባቸውን ሁኔታዎች መፍጠር ነው። ይሄ ከሬጅስትሬሽኑ ጋርም የተገናኘ ነው። ተቋም ከመፍጠርም አንጻር የተያያዘ ነው። ሁልጊዜም ተረጂዎች ሳይሆን ደጋፊዎች፣ ራሳችን በራሳችን ችለን የምንሄድ መሆን መቻል አለብን ብዬ አስባለሁኝ። እንግዲህ ትልቁና ዋነኛው ሀሳባችን አዌርነሱ ላይ እና ትሬኒንግ በመስጠት ላይ ነው ፎከስ አድርገን መንቀሳቀስ የምንፈልገው። ከዚህ ጋር ተያይዞ ግን እዚህ ያለው ማህበረሰብ፣ በችግር ውስጥ ያለው ማህበረሰብ ድጋፍ ሊያገኝ የሚችልበትን ሁኔታ ወደ ሀገሩ ከመመለስም ጋራ በተያያዘ ይሄ የምግብ ድጋፉ የሕክምና ድጋፉ እንዳለ ሆኖ እዚህ ከተለያዩ ድርጅቶች ጋር በመተባበር የምንሰራው እንዳለ ሆኖ ወደ ሀገራቸው ተመልሰውም የሚኖሩበትን እዚህም የምግብ ድጋፍ የሚያገኙበትን ሁኔታ በበለጠ አጠናክረን ለመቀጠል ነው እንግዲህ የወደፊት ሀሳባችን።
ወደ ማጠቃለያ ሀሳቦቻችን እንሻገር። ራሄል፣ እንግዲህ የእናንተ ድጋፍና የምትሰጡት አገልግሎት ሊባኖስ ውስጥ ባሉ ኢትዮጵያ ላይ የሚያተኩር ቢሆንም በአሁኑ ጊዜ በርካታ ወጣቶች ከኢትዮጵያ በመውጣት በተለያዩ የመካከለኛው ምስራቅ ሀገራት መገኘትና መስራት ይፈልጋሉ። እነሱስ ሊያውቁት የሚገባው ጉዳይ ምንድን ነው ብለሽ ታስቢያለሽ?
እሺ፣ አመሰግናለሁ። ሊያውቁት የሚገባው ነገር ቢኖር አረባት ሀገር ውስጥ ሲሄዱ ምን እንደሚያጋጥማቸው፣ ምን እንዳለ፣ የስራ ሁኔታ፣ የሰዎችን ባህሪ የቋንቋው በመንበርኩ እንደሚግባቡ እነዚህ ነገሮች ኢትዮጵያ ውስጥ ቢያንስ እንኳን የትሬኒንግ ሴንተሮች ኖረው እነዚህ ልጆች ቢማሩ ቤዚክ ቋንቋ እንኳን የሚግባቡበት ሳይኖር ነው የሚመጡት። እንኳንስ ከአረቦቹ ጋር የቋንቋ ግንኙነት ሊኖር ይቅርና እርስ በርሳችን እንኳን ጉዳት ደርሶባቸው ልንረዳዳ አንችልም። ምክንያቱም በቋንቋ እንግባባን ብዙዎቹ ከኦሮሚያ እና ከደቡብ በኩል የሚመጡ ልጆች በተለይ በብዛት ነው የሚመጡት። በቋንቋ እንግባባም ታማው እንኳን ህመማቸውን በትክክለኛ ገልጸን እንናገር ለዶክተር አንችልም። እነዚህ አይነት ቤዚክ የሆኑ ላንጉጅ የሆነ ቤዚክ የሆነ የስራ ትሬኒንግ በቃ ምክንያቱም ይሄ ስደት እንደማቆም አሁን በራሴ 95% አምኜበታለሁ። ምክንያቱም ትግላችን ከ17 ዓመት በፊት ጀምሮ ነበረ እና ይሄ ስደት እያቋረጠ ስላልሆነ አረባት ሀገር ላይ በተለይ እነዚህ ትሬኒንጎች መሰጠት አለባቸው። ቢያንስ ቤዚክ ላንጉጅ በቃ የስራ ሁኔታ የሰዎቹን ባህሪ ለልጆቹ በጥብቅ መነገር ያለበት። እንደገና መጥተው ወደዚህ ሀገር መጥተው ችግር ሲደርስባቸው የኤምባሲን ኮንታክት እንዴት እንደሚያገኙ፣ የድርጅቶችን ኮንታክት እንዴት እንደሚያገኙ፣ በምን በኩል መረዳት እንዳለባቸው፣ ህጉ ለነሱ ምን እንደሚፈቅድላቸው ይሄንን አውቀው ቢመጡ በብዛት እንትን ጉዳት ላይ አይወድቁም ብዬ ነው የማስበው። ግን ምንም ስለ ስራው አይዲያ ስለ ሁኔታው ምንም ነገር ሳያውቁ በድፍን መጥተው በሁለተኛው ቀናቸው በሶስተኛው ቀናቸው መሬት ውጭ አውጥተው ጥለዋቸው ታገኛለህ። እና ይህን ነገር መቅረፍ የሚቻለው መንግስት በተለይ እዛ ሀገር ላለ ይህንን ለሚያስብ ወይም ለሚሰራ ድርጅት ትልቁን አፖርቹኒቲ ሰጥቶ የትምህርት ሴንተር ቢኖር እኔ ይሄ ትንሽ ያቀልልናል ብዬ ነው የማስበው። አንተ ተግባብተህ ከሰራ ሳይከፈል ሲቀር አልተከፈለኝም ብለህ ስላልከፈልሽኝ ወደዚህ ቦታ ላይ ደውላለሁ ማለት መቻል ያለብህ ሰው መሆን አለበት። ይሄን እንላለሁ። ይሄ ግንዛቤ ቢኖር ደስ ይለኛል።
እጅግ በጣም አመሰግናለሁ ሳሙኤል ተስፋዬና ራሄል ዘገዬ። በሊባኖስ የሚኖሩ ኢትዮጵያውያንን ጉዳይ ለማሳወቅ የሚጥረው መስዋዕት ማህበር አመራሮች ናችሁ። በዚያ ስለሚኖሩ ኢትዮጵያውያን ችግሮችና መፍትሄም ስለተባሉ ጉዳዮች ሀሳባችሁን ስላጋራችሁን በእጅጉ አመስጋኞች ነን። ዳግም መገናኘታችን አይቀርም። ለአሁኑ ግን በዚህ ልሰናበታችሁ። መልካም ምሽት፣ መልካም ቀን ይሁንላችሁ። በጣም አመሰግናለሁ በድጋሚ።
ሀብታሙ ስዩምና እንግዶቹን እናመሰግናለን። በቀጣዩ ዝግጅት ደግሞ ወደ ጎንደር ይሆናል የምንሄደው። በዚያ ለትምህርት ከቤተሰብ ርቀው የሄዱ ተማሪዎችን ብቸኝነትና ባይተዋርነት እንዳይሰማቸው ለማድረግ እየተካሄደ ያለ ጥረት ያስቃኘናል። ከወላጆቻቸው ቤትና ከትውልድ ቀያቸው ርቀው ትምህርታቸውን ለመማር የሄዱ አፍላ ወጣቶች በጎንደር ዩኒቨርሲቲና በከተማው ነዋሪ ዘንድ የባይተዋርነት ስሜታቸውን የሚያጠፉበት ዘዴ ተዘጋጅቷል። ዘርንም ሃይማኖትንም ቀለምንም ግምት ውስጥ ያላስገባ ከደም የወፈረ ጠንካራ የዝምድና ትስስር ይመሰረታል በቃል ኪዳን ቤተሰብ። የጎንደር ዩኒቨርሲቲ በ2012 ዓመተ ምህረት ከተለያዩ የሀገሪቱ ክፍሎች ለትምህርት ወደ ዩኒቨርሲቲው የሄዱ ተማሪዎችን ከከተማው ነዋሪ ጋር በቃል ኪዳን ቤተሰብ በማስተሳሰር የኢትዮጵያዊነት ስሜት በትውልዱ ዘንድ ዘር እየዘራ እንደሆነ የዩኒቨርሲቲው ማህበረሰብና የከተማዋ ነዋሪዎች ይናገራሉ። አስቴር ምስጋናው በስፍራው ተገኝታ እንደሚከተለው አጠናቅራዋለች።
ተማሪ የጽብ ድንቅ ገዛሃኝ በጎንደር ዩኒቨርሲቲ በሕክምና ሳይንስ የሁለተኛ ዓመት ተማሪ ናት። የመጣችውም ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከደቡብ ኦሞ ዞን ጅንካ ወረዳ ነው። በምትማርበት የጎንደር ከተማ የቃል ኪዳን ቤተሰብ አላት። እናትና አባቷ ደግሞ የሀገር ሽማግሌው አቶ ባዩ በዛብህና ወይዘሮ ዘርፊያሪያ ናቸው። አቶ ባዩ የጎንደር ከተማ የሰላምና ልማት ሸንጎ ማህበር ሊቀመንበር ናቸው። በተጨማሪም የጎንደር ዩኒቨርሲቲ የቦርድ አባል።
የጎሳ የብሔረሰብ የሃይማኖት ሽኩቻ በተማሪው መሀል እንዲኖርና ትምህርት እንዲስተጓጎል ውከት በአገሪቱ እንዲስፋፋ የሚል ከባድ ነውጥ ነበር በአካባቢያችን በኢትዮጵያ በሙሉ። እና ያኔ እኔ ከጓደኞቼ ከሰላምና ልማት ሸንጎ አባላት ጋር ሆነን ጎንደር ዩኒቨርሲቲ ተገኝተን ተማሪውን በማረጋጋት ላይ እንዳለን ይህን ነገር ማድረግ አለብን ብለን ተነሳን። ከዩኒቨርሲቲ ፕሬዚደንት ዶክተር አስራት ጋር ተነጋገር እናደርገዋለን ብለን ተነሳን። ጀምር ነው ከአውሮፕላን ስንወርድ ተገናኘን። በአንድ መኪና ስንመጣ ከየት መጥተሽ ነው ስላት ከጅንካ። ወላጅ እናት አባት ወንድም ተከትሎሻል አልኳት። አልተከተለኝም አለች። አሁን ከዛሬ ጀምሮ አባትሽ ነኝ የእኛ ቤተሰብ ነሽ በቃ እንደ ልጆቼ ነው ማይሽ። ለእነሱ እች ልጅ የእኔ ልጅ ናት እንድታውቁ ስልኬን ያዙ። አድራሻዋ ቢከፋት ምን ቢላት ለእኔ ነው የምትደውሉልኝ ብዬ ስልኬን አስይዤ ለእሷም ስልኬን ሰጥቼ አስመዝግቢያት ሄድኩኝ።
እጹ ይሄ ቤት የእናቴ አባቷ ቤት መሆኑን አውቃ በበዓል ቀን የምትፈልገውን ጓደኛ ይዛ እንድትመጣ ወደ ቤተሰቦቿ ስትሄድ እሷም ጓደኞቿ የሚፈልጉትን ነገራቸውን እዚሁ አስቀምጠው ይሄዳሉ። እናቷም ከዛ ደውለው እንዴት ናችሁ እንኳን አደረሳችሁ ይላሉ። ቡና ሳይቀር ይልኩልናል። የጅንካ ቡና
እየፈራው እየመጣው ወላጅሽ እኔ ሆናለሁ ሲለኝ በጣም ነው ደስ ያለኝ። በአንዴ ነው የተተማመንኩት ማለት ነው። በጣም በቃ ደስ የሚል ቤተሰብ ነው ያገኘሁት። በጣም ነበር ደስ ያላቸው ቤተሰቦቼ ወላጅ እንዳገኘው ሲያውቁ።
አቶ ባዩ የእጹብን ወንድም ጨምሮ 3 የቃል ኪዳን ልጆች አላቸው። በጎንደር ዩኒቨርሲቲ መምህር እንዲሁም በቢዝነስና ልማት ምክትል ፕሬዚዳንት በዶክተር መሰረት ካሴ ቤትም ይህው የሞቀ ቤተሰብ ተፈጥሯል። ከኦሮሚያ ክልል ቡሌ ሆራ የመጡት የ3ኛ ዓመት ተማሪዎች ሄለን ትዕዛዙና እህቷ ቤተሰብ ሆነዋል። እዚህ ቤተሰብ የተገነባው ስብዕና አርያ እስከ መሆን የደረሰ ነው።
ያው በብዙ ጫና ውስጥ ትልቅ ደረጃ ላይ መድረስ እንደሚቻል እንዲያውቁ በእርግጥ እሷኛዋ ልጄ ከዚህ የሚበለጠ ሌላ ጫና ውስጥም ሆና በጣም ፐርፎርም እያደረገች ነው። ትናንትና ዛሬ ስጠይቂያት የምትነግርሽ ነገር እዚህ ግቢ ውስጥ ሰቅዬ መቅረት የሚል ነገር ነው። እና ይሄ በጣም በቃ የእውነት ለመናገር በጣም የሚያስደስት።
ተማሪ ማህሌት በዚህ ቤት ውስጥ የሴት ልጅን ጥንካሬ አይታለች። እርሷንም በዚህ ስብዕና መገንባቷንም ትናገራለች።
አባቴ ተምሯል፣ እናቴ ግን ሳትማር ነው እያስተማረችን ያለችው። ምንም ስለ ትምህርት ብዙም እውቀት የላቸውም፣ ግን መማር እንዳለብንና እንድንችል ያደርጉናል። ግን ፖዚሽን ወይ ሀይ ሌቨል ላይ መድረስ ምናምንን እኛ እሷን እያየን ነው አሁን። ላይክ እሷ ሴት ናትና ግቢያችን ፕሬዚዳንት ስለሆነች የእሷን ደረጃ የእሷን ሌቨል እና ከእሷን በላይ ደግሞ መስራት እንደሚቻል ገነዘብና ውስጤ ፓወር እንዳለ የመስራት ኃይል እንዳለ ምናምን ገነዘብና የሚችለውን ያክል እየሰራው ነው ያለሁት።
በዚሁ ቤት ውስጥ በአሁኑ ሰዓት 3 የቃል ኪዳን ልጆች አሉ። አራተኛዋ ባለፈው አመት ተመርቃለች። ዶክተር መሰረት ምረቃውን ሲያስታውሱ
እሷ የተመረቀች ቀን በጣም ደስ ብሎ ነበር። ቤተሰቦቿም ሲመጡ እዚህ ነው ያረፉት፣ እዚህ ነው ዝግጅት የሚያደረግላቸው እና ያኔ በጣም በቃ ያስደሰተኝ ነገር ነው። አሁንም በጣም ቤተሰቦች ነን። በቃ እኔ አዲስ አበባ ከሄድኩኝ እነሱ ጋር ነው ማርፈ።
በምረቃ ዕለት ያልተገኙትና ይህንን ስጦታ የላኩ የተመራቂዋ አክስት መሆናቸውን የገለጹት ስጦታው ላይ ያሰፈሩት እንዲህ ይላል። ለአቶ አዱኛ ጌታቸው፣ ለዶክተር መሰረት ካሴ፣ ሳናውቃችሁ ወደድናችሁ፣ ከልብ አከበርናችሁ። ከእናንተ ሰው መሆንን ክርስትናንና ኢትዮጵያዊነት መልካምነት መሆኑን ተምረናልና እናመሰግናለን። ለሳምኬት መጠለያ፣ ለወላጆቿና ለቤተሰቦቿ የልብ ማረፊያ እንደሆናችሁ ለእናንተም የድንግል ማርያም ልጅ መድኃኔዓለም የዘላለም የልብ ማረፊያ መጠለያ ድንኳን ይሆናችሁ። ይህችን ትንሽ ማስታወሻ በሳምኬት አሸብር ስም ዝቅ ብለን አቅርበናል። ቀሪ ዘመናችሁ የተባረከ ይሁን። ከኦሮሚያ ክልል ጅማ ዞን የመጣውና የመጀመሪያ ዓመት የሕግ ተማሪ የሆነው ጌታሁን ቱሉ የእረፍት ጊዜውንና በዓላትን የሚያሳልፈው በቤተሰቦቹ ቤት ነው። አባቢ ብሎ የሚጠራው የቃል ኪዳን አባቱ አቶ መላኩ ነባሬ የቡና ባንክ ጎንደር ቅርንጫፍ ስራ አስኪያጅ ነው።
እሱ የፕሮቴስታንት ተከታይ ነው። እኔ የኦርቶዶክስ ተዋህዶ ተከታይ እንግዲህ የመስቀል በዓል የጥምቀት በዓል በሚሆንበት ሰዓት ግን እኛም ጋር ስለሚያሳልፉ የራሳቸውን ሰዎች የሆነ ነገር ያንጸባርቃሉ፣ ያም የራሳችን የሆነ ነገር እናንጸባርቃለን።
ይህንን ቀረጻ እያካሄድን እያለን የጌታውን አባት አቶ ቱሉ ስልክ ደወሉ።
በጣም በጣም መቼም አመሰግናለሁ ይነግረኛል ሁሉን ነገር
ያለውን
ምስጋና ይሄ በጣም በጣም ከፍ ያለ ነው። አንድ ቀን መቼም በአካልም መገናኘታችን አይቀርም።
ምን ችግር አለ? የእኛም ልጅ ነው እኮ።
አቶ መላኩ አራት የቃል ኪዳን ልጅ እንዳለው ይናገራል። አንዱ ባለፈው ዓመት ተመርቋል። ዝምድናው ግን ቀጥሏል።
ደስ ብሎኛለኝ። እንኳን አባት ሆንክ። እንግዲህ
አቶ መላኩ እንዲህ አዲስ ቤተሰብ መመስረት ልዩ ደስታ የሰጠውንም ቀን ያስታውሳል።
አዲስ አበባ ለትንሽ ቀን ለሶስት ቀን ለአራት ቀን ሄጄ ዳዲ መጥቷል ስትላቸው አፈላልገው በጣም በቀን ሶስት አራት ጊዜ ደውሎ ፕሮግራም አስይዘው ባለችኝ ቀን ሰርፕራይዝ አደረጉኝ። ቤተሰብ ተሰብስቦ እና ያኔ እንደዛ ሆነው ሳያቸው ቤተሰብ በቃ አዲስ ህይወት ነው የጀመርኩ ይመስለኝ። በቃ እናት አባት አጎት በቃ በሙሉ ቤተሰብ ነው የጠበቀኝ።
ለሁሉም ተማሪዎች አንድ ጥያቄ አነሳን። ነገ እናንተ ምን አይነት ሰዎች ትሆናላችሁ?
ሰብ ዘረኝነት፣ ጦርነት ምናምን ከነዛ ሁሉ ነፃ ሆነ ንጹህ ሰው ሆነ ማንኛውም ሰው በየአካባቢ ኢትዮጵያ ዳር እስከ ዳር ካለችው ወደኛ አካባቢ የሚመጡ ካለ መቼስ እኔ ህይወት ይኖረኛላ። በዛን ታይም እነሱ ያደረጉልኝን ነገር ማላረግበት ምንም ምክንያት የለም። ተምሬያለሁ፣ አይቻለሁ፣ ኖሬበት አልፌያለሁ እና ማለት ነው።
ልጆች ራሱ የሆነ ኢትዮጵያን ስም ለመገንባት ራሱ ተወለድኩበት ቦታ ብሰራ እና እነሱም የሆነ ይዘው የሚያድጉት ነገር የለም። ያው እኔው ያደግኩበትን ይዘው እንትን የሚሉት ግን እንደዚህ ወጣ ያለ እንትን ሲሉ እና ማለት ነው ሚክስር ሆነ ያድጋሉ። ከሁሉም ጋር የተነካከ ኢትዮጵያዊነት ስሜት ይዘው ያድጋሉ።
በጎንደር የቃል ኪዳን ቤተሰብ አስተባባሪ እንደሆኑ የሚናገሩት ዶክተር ታደሰ ወልደ ገብርኤል በ2012 ዓ.ም በፕሮጀክት ደረጃ ታስቦ የተጀመረው የጎንደር ቃል ኪዳን ቤተሰብ ከ7000 በላይ ተማሪዎች ቤተሰብ እንዲኖራቸው ማድረጉን ይናገራሉ። አሁን በጽህፈት ቤት ደረጃ እንዳደገም አክለው ገልጸዋል።
ጎንደር ውስጥ ይህን ኢኒሽቲቭ ሲወስድ እንደ ትልቅ ዓላማ አድርጎ የሚወስደው ምንድን ነው? እየላላ የመጣውን እየጠፋ የመጣውን የኢትዮጵያ አንድነት እንደገና መመለስ ነው የፈለገው። እዚህ አንድ ቤተሰብ የሚገርምሽ ቤተሰቡ ልጁ ታመመ፣ እዚህ ቤተሰብ ካልመጣን ሲሉ ለምን እንደምትወጡት እኔ ቤተሰብ አለው ወይ ብላ ሆስፒታል ማንኛውንም ወጪ ሸፍና ራሱ ሊያሳቅ መስለ ሲላለች። ሰርግ ጅማ ድረስ ሄደ ሰው አለ ሙስሊም ሰው።
የማንነት ጥያቄ የማይነሳበት፣ የሃይማኖት ልዩነት ከቁብ የማይቆጠርበት፣ የሰው ልጅ በሰውነቱ ብቻ ተከባብሮ ተዋዶና ተፋቅሮ የሚኖርባት ኢትዮጵያ አሁን በጎንደር ከተማ ያውም በአዲሱ ትውልድ እያቆጠቆጠ ነው ሲሉ የሀገር ሽማግሌው አቶ ባዩ በዛብህ የቆይታችንን መቋጫ አርገውታል። ይህንን ተሞክሮም በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ተግባራዊ እንዲያደርጉትም አሳስበዋል።
ሁሉም ዩኒቨርሲቲዎች እንደዚህ ቢያደርጉ የባህል ልውውጥ ይኖራል፣ መደማመጥ ይኖራል፣ ሰላም በኢትዮጵያ ይኖራል። ተማሪው ትኩስ ኃይል ስለሆነ በተሳሳተ ኢንፎርሜሽን አይወናበድም፣ አይሳሳትም፣ አይጋጭም። ኢትዮጵያዊነትን ያሰርጻል፣ የቋንቋ መግባባትን ይፈጥራል፣ የሃይማኖት መግባባትን ይፈጥራል። በጠቅላላ የካልቸር ግንኙነት ይኖራል በመካከል። ስለዚህ በኢትዮጵያ ውስጥ እንደዚህ ያለ ነገር ቢጀመር እንደ ጎንደር የበለጠ በህብረተሰቡ በወጣቱ ትውልድ ላይ የአንድነት ስሜት ይፈጠራል ብዬ አምናለሁ። ደግሞ ይፈጠራል፣ እርግጠኛ ነኝ።
በጎንደር የቃል ኪዳን ቤተሰብ የሚሳተፉ የከተማዋ ነዋሪዎች ጥሩ ስብዕና ያላቸው፣ በተለይ ደግሞ አርያ ሊሆን የሚችል የትዳር የህይወት ተሞክሮ ያላቸው ሰዎች እንዲሆኑ በመስፈርት ደረጃ መቀመጡን ከአስተባባሪው ገለጻ ለመረዳት ተችሏል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዝግጅቷ እናመሰግናለን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ወደ ቀጣዩ መሰናዶ ከመሻገራችን በፊት አንድ ሙዚቃ ልጋብዛችሁ። የኤርሚያስ አስፋውን ልረሳሽ አልቻልኩምን ይዤላችኋለሁ።
Yeah, I'm so low for you. You're good, no, I'm
አሰርት አመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ሆኖም ከተቋማቱ እድሜ እኩል የኖሩት ህግጋትና ፖሊሲዎች አሁን ዓለምን ለገጠሙት ተግዳሮቶች መላ ማምጣት ባለመቻላቸው ትችት እየቀረበባቸው ነው። ለ30 አመታት በተባበሩት መንግስታት የስደተኛ መርጃ ኮሚሽን UNHCR ያገለገሉት አቶ መንገሻ ከበደ A Fulfilling Journey Through Conflicts and Contradictions በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ በቅርቡ በእንግሊዝኛ ባሳተሙት መጽሐፋቸው ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት ከወረሽኝ እስከ ኢኮኖሚ ያሉ የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳስሳሉ። ስመኝሽ የቆየ በእነዚህ ሐሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
በግጭቶችና በቀራኒዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁትና ካስተዳደጉ ለነሳ አስተዳደጉ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ ውጭ ሀገር ሰዎች ጋር ተደባልቀው ስለተለያዩ ሀገሮች እንዲያውቁ እድል ሰጥቶት ያደጉት ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለዓለም አቀፍ ተቋማት በዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበረው አመለካከት ምን ነበር?
ያደኩት እዚሁ አዲስ አበባ ነው። ትምህርት ቤት የጀመርኩት መጀመሪያ ቄስ ትምህርት ቤት በግቢያችን ውስጥ ነው። ከዛ በኋላ ሳንስፎርድ ትምህርት ቤት ገብቼ ያኔ ሳንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች የተለያዩ ህዝቦች ጋራ እናደረግኩበት ሁኔታ ነው። ከዛም አልፎ ለቤሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ ነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች። እውነት ለመናገር ብዙም እውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበረ። ለአጭር ጊዜ እስቲ ገብቼ ሊሆ በሚል እንደ ቀልድ በፈረንጆቹ አቆጣጠር በ1982-83 ያንን ስራ ጀመርኩኝ። በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት፣ ስለ ድርጅቱ ያለኝ መረዳት ምንድናቸው ጠንካራ ጎኖቹ፣ ምንድናቸው ደካማ ጎኖቹ የሚለውንም ለመገንዘብ ችያለሁ ማለት ነው።
እስኪ እነዚህን ጠንካራ እና ደካማ ጎኖቹ እናንሳ። እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት?
እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልእኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልእኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ እኔም የኮራሁበት ደስ የሚለኝ ብዙ ኦፐሬሽኖች ውስጥ ተሳትፎ ያለው የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብተው እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያ ነው። የሳውዝ ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኝን ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ከፋ እያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ።
በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በተባበሩት መንግስታት ተቋም ውስጥ መስራት
እንደው ባጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን እንነጋገረው ከተባለ ይሄ ማየውን እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኑክሊየር መሳሪያ አላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል እና አንፎርችነትሊ ዲሞክራቲክ እንዳይሆን ይሄንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟል ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የተሟገጥንበት ወይም የገፋንበት ሁኔታ ጤና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው።
በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ስም የሚጠቅሱበት ቦታ አለ እና ይሄስ ምን ይመስል ነበር?
የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት። አንዳንዱ ቦታ ላይ ስታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። ተባበሩት መንግስታት አሁን ሁኔታው እየተለወጠ ነው፣ ግን መጀመሪያ አሁን እኔ ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይህ ገፋ ትምህርትም የላቸውም። የአፍሪካም ሆነ ባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቀዋል። ግን እኔ መጥቻለኝ አለቃ ነኝ ልክ እንደ ቅኝ ገዢ መሪ የእንትን የሚለው አሉ። አሁንም ቢሆን ያ ችግር እየቀጠለ ነው። እኔ ዩኤንኤችሲአር የምኮራበት መመካበት መስሪያ ቤት ነው። እንግዲህ ከ30 ዓመት በላይ እንትን ብያለኝ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሾሞ አይቻላል። እውነት ለመናገር አሁንም ይሆናል ብዬ አላም። ያ ምንድነው ብቃት ያለው አፍሪካዊ ያለ ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከላይ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው። የአሜሪካ መንግስት ዩኤንኤችሲአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ ከአሜሪካዊ ነው። አራት ነጥብ ያን ሁኔታ የግዴታ በገሃድ አውጥተን እየተያየንበት መቅረፍ መቻል አለብን።
ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማንያ ዓመት ላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ ዓመታት ውስጥ ችግር የነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆኑ ይችላሉ፣ ሽብርተኝነት የምንለው መስፋፋት ይጠቀሳሉ በተለይ በቅርብ ዓመታት ውስጥ። እና ድርጅቱ ግን የነበረውን አሰራር ይዞ ነው የቀጠለው የሚል ትችት ይደርስበታል። እርስዎ በሰላሳ ዓመት በላይ ከድርጅቱ ጋር ኖሮ መጠን ይህንን አስተያየት እንዴት ያውታል?
እውነት ነው እንዳልሽ፣ እንግዲህ የዓለም ሁኔታ እየተለዋወጠ ነው። አሁን ለምሳሌ ቴሮሪዝም ጋራ በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ። የአየር ለውጥ የሚፈጥረው ቀውስ አለ። ከአየር ቀውስ ጋር የተያያዘ ደግሞ የመሬት ይዞታ የሚፈጥራቸው ችግሮች አሉ። ለእነኚህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒቴሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረው የተባበሩት መንግስታት። ለውጥ ለውጥ ከባለና የአንዱ ፈረሰና ኢመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በእሱ ስር ደግሞ የእሱ ሴክሬታሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄዎች የምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች ለሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንንና የሰው ኃይላችን እናጠፋለን።
እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች አሁን ሶማሊያም ኬንያም መሰረታዊ ነገሮች ሳይሟሉ ለአመታት እንዲኖሩ የሚገደዱበት ሁኔታ አለ እና ይሄ የተባበሩት መንግስታት ችግር ነው ወይስ ከየት የመጣ ችግር ነው?
ስደተኞች መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድን ናቸው ነው ዋነኛው። ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን ኑሯቸውን እንዲያሸንፉ ማድረግ ነው። ችግሩ ልክ እንደጠቀስሽው ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡ ስደተኞች ሶማሌ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽሎ ወደ ሀገራቸው መመለስ የማይችሉ በስደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦልሬዲ ስደተኞቹ እንዳልሽው የሚገቡባቸው ሀገሮች በተለይም አፍሪካን በምና ኤዥያን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ኗሪነትን ትንፈቃድ ሰጥተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። አሜሪካም ሆነ አውሮፓ በኮታ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኛ ትሚለ ይህንን በምንልበት ጊዜ ደግሞ በሙሉ ኔጋቲቭ ሊያኘው እኔ እንደ በእኔ እድሜ እንዳየሁት እኔ ገና ስራ ሲጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ፣ ከአንጎላ፣ ከደቡብ አፍሪካ፣ ከናሚቢያ እነኚህ ችግሩንም አይቻለኝ። በሂደት ደግሞ አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንደውም ስደተኞቹ ሀገራቸው ገብተው የሀገር መሪ ሆነው ያለበት ሁኔታ ማይቻለን። ስለዚህ ሙሉ በሙሉ ማስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለ ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን የሰፈሩ አካባቢ መንግስት አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንፉ የሚል ጥሩ አዝማሚያ አለ። ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተረደዱበት ሁኔታ እስካልተሻሻለ ድረስ አንመለስም የሚል አዝማሚያ አለ። ሶማሊም እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውዘርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆኖ የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው እንግዲህ ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለ ሁኔታ አሁንም ግን ከሞላ ጎደል ፊት የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አዎ እንዳልሽው ይቀጥላል።
እንግዲህ ወደ መጽሐፎት ለመልሶት መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የሥራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ የሚጽፉበት ወቅት ከራስዎ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ፣ አገራዊ ሁኔታ ከኢትዮጵያ ጀምሮ የተለያዩ ሀገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቻለሁኝና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም?
አንደኛ ወረቀት ሰበስባለሁ በፈራሁባቸው ሁኔታዎች ሁላ የራሴ ወረቀቶች አሉ። ማነጋግራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የሰራናቸው ግለሰቦች አሉ። ጋምቤላ ኢታንክ ቲማም ሆነ አሶሳ ካምፕ በሚቋቋምበት ጊዜ አብረን የሰራናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው እንደ የለም ያለው ሁኔታ አግባሚያው ጥሩ አይደለም እና ሰላም ያለበት ሀገር ይተብጂ ሊበኖን ተላኩኝ። እኔ ሊበኖን የት እንዳለ ማላቅኝ አንቺ አሜሪካን ዩኒቨርሲቲ ኦፍ ቤሩት ገባሁ። እዛ ገብቼ አንድ አመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በርስ ጦርነት በሚከፈትበት ወቅት እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሌ ያበቁ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት እንደ ኦጋዴን እና የጅቡቲ ከደወሌ ሀረዋ ሽንሌ አዲጋላ እስከ ድሬዳዋ ያለውን ስደተኞች ከሀገራቸው ተመልሶ መልሶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት ሳታስቢው በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጫለሽ እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የሰራሁት ብዬ አጋጣሚ ሆኖ ታሪካዊ ሲግኒፊካንት ያላቸው ጉዳዮች ስለሆኑ እንደው ለሌላው ቢቀር ለልጆችም ለቤተሰብም ይህን ነገር ለወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመዝገብ ነው። ታሪክ ምዝገባ ሊበለ
እንደው ምናልባት አሁንም ካነሱት ለምን እንደጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው?
መጽሐፉ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲህ ነበር እንዲህ ብሎ አንዳንድ ነገሮችን ያንሰባ አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን ነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው? ኋላ እንዴት ነበረ? አሁን እሱ ሁኔታው እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁኝ። ግን ከነጥቅመቱ ከነምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀት የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ
ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ?
የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ የዓለም ጦርነትን አስወግዷል እያምናለሁ። ሌላው ቢቀር አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹም እንደው መፍትሄ ማምጣት ባይችልም ቁጭ ብለው ያለባቸውን ስሜት ተነፍሱበት መድረክ አለ ብዬ አምናለሁ። አማራጭ የለን። አሁንም ቢሆን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀት የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ጠቃሚ ነው ብዬ አምናለሁ። መሻሻል አለበት። የሴኪሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው እኛንም እኛ በምንልበት ጊዜ የኔ ልጅ ጡረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተረጂውን ትኩረት ማድረግ አለበት። እንግዲህ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደ ዩኤንኤችሲአር አሉ። እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። ማን ሰብአዊ መብት አለው? ከመብቱ አንዱ በዓለም ውስጥ በሰላም መኖር ነው። እዛ ዙሪያ እስኪ እንደው ምንድን ነው መደረግ ያለበት ብሎ በተለይም ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ ዓለም ውስጥ እስካለ እንግዲህ ኮንፍሊክት ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናድርገው የሚለው ላይ ማተኮር መቻል አለበት።
አቶ መንገሻ ከልብ አመሰግናለሁ።
እኔ የምንድል ስለስ በጣም አመሰግናለሁ።
ከአሜሪካ ድምፅ ከዋሽንግተን ዲሲ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችንም በዚሁ ይጠናቀቃል።